ገዢው ፓርቲ ኢህአዴግና መንግስት የፖለቲካ መሪዎችና ግለሰቦች ያሏቸውን ለመፍታት የደረሱበት ውሳኔ መነሻ ከአገሪቱ ወቅታዊ ሁኔታ አንጻር እያነጋገረ ነው። አራቱ ኢህአዴግ ድርጅቶች እርስ በርሳቸው እንዲሁም ከፌደራሉ መንግስት ጋር ያላቸው ግንኙነትም ምላሽ የሚፈልጉ ጥያቄዎችን ያስነሳል ይላል። እስክንድር ፍሬው ከአዲስ አበባ ተከታትሎታል ነው ዘገባው።
ያለፉት ሁለት የተቃውሞ አመታት ብዙ አሳይተዋል። የተከደነ ገመና ከፍተዋል። በገዢው ፓርቲ አራት አባል ድርጅቶች መካከለ ያሉ ልዩነቶችም ተንጸባርቀዋል። ለ17 ቀናት የተካሄደውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ አስመልክተው የተናገሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በመካከላቸው ስለነበሩ ችግሮች ጠቅሰዋል።
በውስጣችን የነበረ ሰፊ መጠራጠር፣ አለመተማመን፣ እነዚህ ደግሞ በስራዎቻችን ላይ የፈጠሩት ከፍተኛ ችግር ያለ በመሆኑ ይሄንን ሳንሸማቀቅ በሙሉ አውጥተን መወያየት በመቻላችን ነው እንግዲህ ስብሰባው የተሻለ መግባባት የተፈጠረበት ጥሩ መግባባት የተፈጠረበት ነው ያልኩት።
አራቱ የኢህአዴግ አባል ድርጅቶች ወይም የፌደራል መንግስቱና አባል ፓርቲዎቹ በአንዳንድ ጉዳዮች ላይ የተለያየ አስተያየት መስጠታቸው እየተለመደ አልነበረም። በመስራቅ አድርጌ ለተቃውሞ ሰልፍ ከወጡ የጨለንቆ ከተማ ነዋሪዎች 15ቱ ሲገደሉ ከክልሉ መንግስት የተሰጠው ማብራሪያ ለዚህ ማሳያ ይሆናል። ፕሬዝዳንቱን ለማ መገርሳን ወክለው ያነጋገሩኝ የክልሉ መንግስት ቃል አቀባይ አቶ አዲሱ አረጋ አስተያየት ቀጥተኛና ከፌደራል መንግስቱ ጋር የተለየ ነበር።
ይሄ ሰላማዊ ዜጎች ላይ ሰርተው በሚኖሩ ዜጎች ላይ ምንም መታሪያ ባልታጠቁ ዜጎች ላይ የተፈጸመ ጥቃት ነው፣ ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልም ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መጠጥ የለበትም። የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ነገር ግን አሁን የተወሰደው እርምጃ በሰው ህይወት ላይ ከፍተኛ የሆነ ጉዳት ያደረሰ ስለሆነ ወንጀል ነው። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ የተሳተፉ አካላትን መጠየቅ አለባቸው የሚል ግልጽ የሆነ አቋም ያለን።
አንዳንድ ተንታኞች እንደሚሉት በምዕራብ ሸዋ ግንጭ ከተማ በህዳር 2008 በተጀመረውና በርካታ አካባቢዎችን ባዳረሰው የተቃውሞ እንቅስቃሴ የፌደራሉም ሆነ የክልሉ መንግስታት የዚህን ያህል ጫና ውስጥ ገብተው አያውቁም። በጸጥታ ኃይሎች የሚወሰደው የኃይል እርምጃ እንዲቆም፣ የታሰሩ የፖለቲካ መሪዎችም እንዲፈቱ የሚቀርቡ ጥያቄዎች በተለይ የኦሮሚያን ክልላዊ መንግስት አጣብቂኝ ውስጥ እንደከተቱትም ያምናሉ። በኦሮሚያና ሶማሌ ክልል ድንበር በተነሳው ግጭት ለተፈናቀሉ ወገኖች ገቢ ለማሰባሰብ የተጠራውና በአዲስ አበባ ሚሊኒየም አዳራሽ የተካሄደው ኮንሰርት ይህ ከተንጸባረቀባቸው አጋጣሚዎች አንዱ ነው።
ጌረር ጌረር ላንጀቱ
ድምጻዊው ሀጫሉ ሁንዴሳ ሸልሎ ያልጠገበ ጀግና ቂሊንጦ ይገኛል፣ ቃሊቲ ይገኛል በማለት በስር ላይ ስለሚገኙ የኦሮሞ የፖለቲካ መሪዎች እየዘፈነው አቶ ለማ መገርሳ፣ አቶ አባዱላ ገመዳና ሌሎች ከፍተኛ አመራሮችን ጨምሮ በኦሮሚያ ገዢ ፓርቲ ኦህዴድ አባላት በተሞላ አዳራሽ ውስጥ ነው።
አኒ ማለንገረራ ተሎ ያደየለላ ይርገረረን ኩፍኔ ሂዳቃል ቲድራ።
በአማራ ክልል በተካሄዱ የተቃውሞ እንቅስቃሴዎችም የፌደራሉንና የክልሉን መንግስታት በእኩል አይን ያለማየት ሁኔታዎች የተንጸባረቁባቸው አጋጣሚዎች ነበሩ። ከወልቃይት ህዝብ የአማራ ማንነት ጥያቄ ጋር በተያያዘ የታሰሩት ኮሎኔል ደመቀ መዳኘት ያለባቸው አዲስ አበባ ሳይሆን ጎንደር ውስጥ ነው በሚል የተነሱ ተቃውሞዎች ይታወሳሉ። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውም ይህ የህዝብ ስሜት እንደሚጠበቅ በቴሌቪዥን መስኮት ቀርበው ለጋዜጠኞች መናገራቸው ይታወሳል። እናም እንደዚህ አይነት ጥያቄዎች ሲቀርብላቸው የቆዩት የኦህዴድና የብአዴን ባለስልጣናት እንደዚሁም ሌሎችም በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ ምን አቋም እንዳራመዱ አይታወቅም። የፖለቲካ መሪዎች እንዲፈቱ የተደረሰበት ውሳኔ መነሻም አልተገለጸም። ታዋቂው የህግ ባለሙያና የቀድሞ የተቃዋሚ ፓርቲ አመራር አባል ዶክተር ያቆብ ኃይለማርያም ግን ውሳኔው የቅርቡን ጨምሮ ለአመታት ሲቀርቡ የነበሩ ጥያቄዎችና የተካሄዱ የተቃውሞ እንቅስቃሴዎች ውጤት እንደሆነ ያምናሉ።
እስረኞች ይፈቱ የሚለው ትግል እኮ ከብዙ ጊዜ ጀምሮ የተሰነቀ ነገር ነው። ማንኛውም ተቃዋሚ እንደውም ንግግር ወይንም ቃለ ምልልስ በሚያደርግበት ጊዜ የሚጀምረው ሁሉ ጊዜ የፖለቲካ እስረኞች ይፈቱ የሚል ነበር እና አሁንም የህዝብ ግፊት ነው ያመጣው ነገር ነው። የህዝብ ትብብር አንድ ላይ ሆኖ መታገሉ ያመጣው ውጤት ነው። እርግጥ ነው ይሄ ጅምር ነው፣ ገና ብዙ የሚቀር ነገር አለ። የህዝቡ ትግል ገና ወደፊት ውጤት የሚያመጣ ይሻገራል ወደፊቱ ይሻገር ድረስ ደግሞ ስረኞች ብቻ በመፈታታቸው ኢትዮጵያ ውስጥ ዲሞክራሲ ተጎናጽፈናል ማለት አንችልም። ይሄ ጅምር ነው። ትግሉ መቀጠል አለበት። ወደ ዲሞክራሲ የሚደረገው እንቅስቃሴ የበለጠ አጎልብተን መቀጠል ይኖርብናል።
ምን ያህሉን ሊያካትት ይችላል ይሄ ምርጫ ብለው ይገምታሉ? ከተናንትናው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አገላለጽ እንግዲህ አንዳንዶቹ የተፈረደባቸው አንዳንዶቹ ገና በሂደት ያለ ጉዳያቸው የሚል አገላለጽ ነው የተጠቀሙት። የፖለቲካ መሪዎችም ብለዋል ግለሰቦችም ጭምር ብለዋል።
እኔ ስረዳው በእውነት በጣም ብዙ ህዝብ የሚያጠቃልል ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ነው የምንነሳው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ በአሸባሪነት ህገ መንግስቱ ለመናድ ተንቀሳቅሷል በተባለ በሙሉ እነሱ ሁሉ ያጠቃልላል። በኢትዮጵያ አቆጣጠር ከ91 ጀምሮ የሚያጠቃልል ነው። ከዛ ያነሰ መሄድ ማለት በእውነት ምንም እንቅስቃሴው የትም የሚደርስ ነገር ነው ማለት አይደለም። ይሄ የተሰነቀው ተስፋ የበለጠ የሚያቀጭጭ ይሆናል። እገሌ እገሌ የሚባል ነገር የለም። በእርግጥ ነው ቁጥሩ በጣም ብዙ ሊሆን ነው። ግን ይሁን እነኚህ እኮ በደረቅ ወንጀል የሰሩ ሰዎች አይደሉም። ወደፊቱ ሰው ይገላሉ ይሰርቃሉ ተብሎ የሚጠረጠሩ ሰዎች አይደሉም። ብዙዎቹም እናቃቸው ናቸው። እነ እስክንድር ነጋ፣ እነ ዶክተር መረራ፣ ሌሎችም አሉ። እንኳን ወንጀል ሊሰሩ ሰውን የሚሰርቡ ሰዎች አይደሉም። ስለዚህ ምንም የሚያሰጋ ነገር የለም። ይልቅ አሁን የተጀመረው ተስፋ በህዝቡ በኩል እንዳይቀጭጭ በአሸባሪነት፣ በጋዜጠኝነት፣ ህገ መንግስት በመናድ የተባሉት በሙሉ ማጠቃለል አለበት። አለዛ በእውነት አጥቦ ጭቃ ነው የሚሆነው።
የኢህአዴግ ስራ አስፈጻሚ ኮሚቴ የደረሰበትን ውሳኔ ተከትሎ ከእስር የሚፈቱት የፖለቲካ መሪዎችና ግለሰቦች የትኞቹ እንደሆኑ መንግስት ግልጽ አላደረገም። በፈጸሙት ወንጀል ምክንያት በፍርድ ቤት የተፈረደባቸው ወይም ክስ ተመስርቶባቸው ጉዳያቸው የተጣራ የሚገኝ የፖለቲካ አመራሮችና ግለሰቦች ምህረት ሊደረግላቸው እንደሚችል ብቻ ነው ጠቅላይ ሚኒስትሩ ያስረዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።